ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል የተራዘመ የትምህርት መቋረጥ ለማህበራዊ ቀውስ ያጋለጠ ነው።
አሁን እኛ ያለኛው ነው ምድራታው ነው ለድር ነው ማክሰኞ 12 ታምታምሽ አካባቢው ያለው ህብረተሰብ ችግር እንደጓደኞቹ በቃ ዳሯን እዛ ተለፋ ይሻላል በቃ ታም በኋላ ነገው ነው አርቆ ማስተባል ተቻለም ሁሉም ተፋ ቆራጭ ነው በቃ ባሁን ታን
ተማሪዎችም ቤታቸው ፍራጭ ሆነው በእያንዳንዱ አምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው እነዚህ ሳይወጡ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው።
ቀደም ሲል የሰማችኋቸው የተማሪዎቹ ወላጆችና አስተያየት ነው። በኋላ ላይ በአብይ ርዕስ ሙሉ ዝግጅቱን ወደ እናንተ የምናቀርብ ይሆናል። እነዚህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። ሚያዝያ 22 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ አስማማየ ነው ነኝ። ምሽቱን እስከ 4 ሰዓት ድረስ ከእናንተ ጋር እያስተናገድኳችሁ አብሬያችሁ ማመሽ ነው የሚሆነው። ለዓለም ዋና ዋና ዜናዎች ደግሞ አላ ከበደ እዚህ አብሮኛል። ከስቱዲዮ ቅንብሩን የምታቀናብርልን ብርሃን ኃይሉናት፣ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከተለመደው ከራዲዮና ከቴሌቪዥን በተጨማሪ በማህበራዊ ትስስር ገጾቻችንና በዌብሳይታችን በቀጥታ እየተከታተላችሁ ከኛ ጋር እንድታመሹ እንሻለን። በዌብሳይታችን amharic.vionews.com እንዲሁም በፌስቡክ @vioamharic ላይ ታገኙናላችሁ። አሁን ወደ ምሽቱ ዋና ዋና ዜናዎች ልብራችሁ አውላ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በእስራኤልና ሐማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። አገሮች ለሁለቱ የሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። ብሪታንያ በዚህ ዓመት 600 ሺህ ስደተኞችን ወደ ሩዋንዳ እንደምትልክ ተነገረ። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሰረተ ልማቶች የሚውል 1.7 ቢሊዮን ዶላር ወጪ ሊያደርግ ነው የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። በእስራኤልና ሐማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና ሐማስ ጦርነት የተኩስ አቁም ስምምነት ለመድረስና ተጨማሪ እርዳታ ከጋዛ ሰርጥ የሚደርስበት ሁኔታ ለማመቻቸት የያዙትን ጥረት ዳር ለማድረስ ዛሬ ማክሰኞ ከዮርዳኖስ ከፍተኛ መሪዎችና ከተባበሩት መንግስታት ሰብአዊ ጉዳይ አስተባባሪ ጋር አማን ላይ ተገናኝተዋል። ብሊንከን ከመንግስታቱ ድርጅት የጋዛ ሰብአዊና የመልሶ ግንባታ ጉዳዮች ከፍተኛ አስተባባሪ ሲግሪድ ካግ ጋር ከመገናኘታቸው አስቀድሞ ከዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲና ከንጉስ አብዱላ ሁለተኛ ጋር የተናጥል ውይይት ማድረጋቸውም ታውቋል። ለታጋቾች መለቀቅ እውን እንዲሆን የተኩስ አቁም ስምምነት ላይ ለመድረስ በተያዘው ጥረት ዙሪያ ከንጉስ አብዱላ ጋር የተወያዩት ብሊንከን ሐማስ ለስምምነቱ የቀረበውን ሐሳብ መቀበል እንዳለበትም አጽንኦት ሰጥተው ተናግረዋል። ብሊንከን በተጨማሪም ለእስራኤል የደህንነት ዋስትና የሚያስገኝና ነጻ የፍልስጤም ግዛት መፈጠርን ጨምሮ በቀጣናው ዘላቂ ሰላም ለማስፈን በመካሄድ ላይ ባሉ ዲፕሎማሲያዊ ጥረቶች ዙሪያም ተወያይተዋል። ብሊንከን የዩናይትድ ስቴትስና ዮርዳኖስ ሰብአዊ እርዳታ ከአየር ወደ ምድር በመጣል በጋራ የተሳተፉበትን ጨምሮ እስካሁን ከ1000 ቶን በላይ የሰብአዊ እርዳታ ለፍልስጤማውያን ለማድረስ ያስቻለውን ጥረት በማሳካት ላሳዩት የአመራር ብቃት ንጉስ አብደላን አመስግነዋቸዋል። ብሊንከን ከዚያም በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተገኝተው ከጋዛ ከመጡ ፍልስጤማውያን ጋር መወያየታቸው ተዘግበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ሰኞ ሳውዲ አረቢያ ላይ በሰጡት አስተያየት እስራኤል በጣም ለጋስ የሆነ ፈቃደኝነት የታየበት ሲሉ በገለጹት ታጋቾችን በመልቀቅ በምትኩ በጋዛ የተኩስ አቁም እንዲደረግ የሚጠይቀውን ስምምነት ሐማስ ይቀበላል በሚል ያላቸውን ተስፋ ተናግረዋል። እስራኤል ወታደራዊ ጥቃት እንዲቆም እና ታጋቾችንም ለማስለቀቅ የሚያስችለው ስምምነት ይደረስ ዘንድ ኳታር ስታደራደር በቆየችው በዚህ ጥረት የሐማስ ልዑካን ቡድን ትናንት ግብጽ ላይ በተካሄደው ውይይት መሳተፉም ተገልጧል። 1200 ሰዎች የተገደሉበትንና 250 ሰዎች የታገቱበትን የመስከረም 26ቱን የሐማስ ጥቃት የሽብር ጥቃት ተከትሎ እስራኤል በጋዛ ያካሄደችው የመልሶ ማጥቃት ወታደራዊ እርምጃ ከ34000 በላይ ሰዎች ገድሏል ሲል በሐማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር መረጃ ማስታወቁ ይታወሳል። እስራኤል በበኩሏ አሃዙ 7000 የሐማስ ተዋጊዎችንም ያካተተ ነው ስትል ትሟገታለች። አገሮች ለሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። እጅግ ከገነነ ደረጃ እየደረሰ ነው ሲሉ ያስጠነቀቁት የሱዳኑ ቀውስ እንዲቆም የተባበሩት አረብ ኤሚሬትስን ጨምሮ አገሮች ለሱዳኑ ተፋላሚ ወገኖች የሚያደርጉትን ድጋፍ እንዲያቆሙ ስትል ዩናይትድ ስቴትስ ጥሪ አድርጋለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትላንት ሰኞ ለጋዜጠኞች በሰጡት አስተያየት በአልፋሽር መጠነ ሰፊ ልቂት ሊፈጸም ነው ሲሉ አስጠንቅቀዋል። አምባሳደሯ አክለውም ከዚህ ቀደም በዳርፉር የደረሰው ፍጅት እጅግ በከፋ መንገድ ራሱን እንዳይደግምም ብለዋል። የሱዳኑ ፈጥኖ ደራሽ ኃይል በሰሜናዊ ዳርፉር ግዛት አልፋሽር ላይ ጥቃት ሊያደርስ ይችላል በሚል ያደረበትን ስጋት የመንግስታቱ ድርጅትም በቅርቡ ማስታወቁ የሚታወስ ነው። ከአንድ ዓመት በፊት በሱዳንና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰውን ጦርነት ተከትሎ በዓለም ግዙፉን የመፈናቀል ቀውስ ማስከተሉም ይታወቃል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። እንግሊዝ በዚህ ዓመት በመቶ ሺዎች የሚቆጠሩ ስደተኞችን ወደ ሩዋንዳ ልታሸጋግር ነው። የእንግሊዝ መንግስት በያዝነው የአውሮፓውያኑ 2024 ቁጥራቸው 6000 የሚሆን ስደተኞችን ወደ ሩዋንዳ ያሸጋግራል ተብሎ እንደሚጠበቅ የአገሪቱ ከፍተኛ ባለስልጣናት ገልጠዋል። እንግሊዝ ወደ ሩዋንዳ እንደምትልካቸው ስደተኞች የሚመለከተው ይህ አሃዝ ይፋ የተደረገው ሰሜናዊ አውሮፓን በአነስተኛ ጀልባዎች አቋርጦ የሚመጡትን ስደተኞች ሙከራ ለማስቆም የተያዘው ውጥን ለወራት ከዘለቀ የፓርላማ ውዝግብ በኋላ ጸድቆ የአገሪቱ ሕግ በሆነ ቀናት ዕድሜ ውስጥ ነው። የፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ እንደዘገበው ሩዋንዳ በአሁኑ ወቅት እንግሊዝ ውስጥ የሚገኙትን ቁጥራቸው 5700 የሚደርሱ ስደተኞችን ለመቀበል በመርህ ደረጃ ተስማምታለች ሲል የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር አስታውቋል። ከነኚህም ውስጥ 2143 የሚሆኑቱ ወደ ሩዋንዳ ከመላካቸው አስቀድሞ እስር ላይ ሊቆዩ መቻላቸውንም የሚኒስትር መስሪያ ቤቱ አክሎ አመልክቷል። የእንግሊዝ ጤና ሚኒስትር ቪክቶሪያ አትኪንስ በበኩላቸው የሕግ አስፈጻሚ አካላት ቀሪውን ካሉበት ፈልገው ያመጣሉ ብለዋል። አያይዘውም ማንኛውም ስደተኛ በደንቡ መሰረት መጥቶ ካልተመዘገበ ካለበት ተይዞ ይቀርባል ነው ያሉት። ባለስልጣናቱ የመንግስትን አዛዊ መረጃዎች ጠቅሰው እንዳመለከቱት ባለፉት 18 ወራት ጊዜ ውስጥ በትናንሽ ጀልባዎች ተሳፍረው የእንግሊዝን ቻናል ለማቋረጥ የሞከሩ ቁጥራቸው ከ57000 በላይ ፍልሰተኞች ከዚያች አገር ዘልቀዋል። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሰረተ ልማቶች 1.7 ቢሊዮን ዶላር ወጪ ሊያደርግ መሆኑ ተገለጠ። የማይክሮሶፍት ኩባንያ በሚቀጥሉት 4 ዓመታት ውስጥ ኢንዶኔዥያ ውስጥ ለሚገነባቸው የሰው ሰራሽ ልህቀትና የኮምፒውተር መረጃዎች በኢንተርኔት አማካኝነት ማከማቸት የሚያስችሉ ቴክኖሎጂዎች መሰረተ ልማት ግንባታ የሚውል 1.7 ቢሊዮን ዶላር ሊመድብ መሆኑን ያስታወቀው። ይህም የድርጅቱ ዋና ስራ አስፈጻሚ ዲሬክተር ሳታያ ናዴላ እንዳመለከቱት ማይክሮሶፍት በዚያች ሀገር የ29 ዓመታት ታሪኩ ትልቁ ወጪ ነው ተብሏል። የሰው ሰራሽ ልህቀት ቴክኖሎጂን በመተግበር ስራን ለማቀላጠፍና ይበልጥም ውጤታማ ለማድረግ የመሪነቱን ስፍራ ለመቆናጠጥ ጥረት የያዘው ማይክሮሶፍት ካለፈው ጥር እስከ መጋቢት ወር መገባደጃ የአውሮፓውያኑ የመጀመሪያ ሩብ ዓመት ትርፉ በ20% መጨመሩን ባለፈው ሳምንት ይፋ አድርጓል። ይህ የኤአይ ቴክኖሎጂ ዋና ዓላማው የምጣኔ ሀብትን እድገት እንቅፋቶች ለመቅረፍ ነው። ግባችንን በጋራ በምንሰራቸው ስራዎች ይህን እንደ አዲስ ግብዓት በመውሰድ የኢኮኖሚ እድገትን ማቀላጠፍ መቻል ነው ሲሉ ናዴላ የደቡብ ምስራቅ እስያ ሀገራት ጉብኝታቸው የመጀመሪያ መዳረሻ ካደረጓት ጃካርታ ላይ በሰጡት አስተያየት አመልክተዋል። ማይክሮሶፍት ደቡብ ምስራቅ እስያን እያደገ የመጣው ቴክኖሎጂ ገበያና ለተጨማሪ የኤአይ ቴክኖሎጂዎች ግንባታ አመቺ ስፍራ አድርጎም ይመለከታታል። በግዛቲቱ የሚታየው የኤአይ ቴክኖሎጂ የተዛመደ እንቅስቃሴም በክልሉ ምጣኔ ሀብት ገጽታ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል። በመጨረሻም ትራምፕን የችሎት በመናቅ ተወነጀሉ። የተከሰሱበት የወንጀል ጉዳይ በመታየት ላይ የሚገኝበት የኒውዮርኩ ችሎት ዳኛው የቀድሞ ፕሬዝዳንት ዶናልድ ትራምፕ በምስክሮች ላይ የሚሰነዝሩትን ነቀፌታ እንዲያቆሙ የሚያዘውን የዳኛ ትዕዛዝ በመጣሳቸው ዛሬ ማክሰኞ $9,000 መቀጮ በይነውባቸዋል። የኒውዮርኩ ጠቅላይ ፍርድ ቤት ዳኛ ሁዋን ሜርካን በችሎቱ ሂደት ቁልፍ ምስክር ሆነው ሊቀርቡ የሚችሉ ሁለት ግለሰቦች ላይ የፍርድ ቤቱን ትዕዛዝ ተላልፈው ፈጽመዋል በሚል የቀረበባቸውን ክስ ለተነጣጠረብኝ የፖለቲካ ጥቃት ምላሽ ለመስጠት ሲል ያደረኩት ነው ሲሉ ተከሳሹ 45ኛው ዩናይትድ ስቴትስ ፕሬዚዳንት ያቀረቡትን ይግባኝ ውድቅ አድርገዋል። የትራምፕ ነቀፌታና ትችት ኢላማ የሆኑት ግለሰቦች የቀድሞ ጠበቃቸው የነበሩት ማይክል ኮሆን እና ወሲባዊ ይዘት ያላቸው ፊልሞች ተዋናይዋ ስቶርሚ ዳንኤልስ ናቸው። አሜሪካን የቀድሞ ፕሬዝዳንት ትሩዝ ሶሻል በተባለ የማህበራዊ ሚዲያቸው ላይ ደጋፊዎቻቸው የሰነዘሯቸውን አስተያየቶች መልሰው ማሰራጨታቸው የችሎቱን ትዕዛዝ መጣስ አይደለም ሲሉ ትራምፕ ያቀረቡትን ይግባኝ ጥያቄ የማይገባ ብለውታል። ዳኛው በተጨማሪም ትራምፕ በማህበራዊ ሚዲያቸው ላይ ያወጡትን ጸያፍ ጽሑፍ እንዲያነሱ አዘዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። The Voice of America.
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት የማክሰኞ ሚያዝያ 22 2016 ዓ.ም የአሜሪካ ድምጽ የምሽት ዝግጅታችን ነው። ቀደም ሲል የዓለም ዜናዎች ወደናንተ ደረሱ። አሉላን ለዜናዎቹ አመሰግናለሁ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምጽ ባልደረቦችም አብረውን ያመሻሉ። በምስልና ድምጽ ቅንብር ሲያሸናፊና ግርማ ደገፋ፣ በዌብና ማህበራዊ ድረገጽ አሰናጃችን ደግሞ አባየው ገበያውን በምሽቱ ከኛ ጋር ቆይታ የሚያደርጉን የሚሆነው። በሌሎች አማራጮች በቀጥታ ስርጭት እንደተከታተሉን በድጋሚ ላስታውሳችሁ። በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews ላይ በቀጥታ ታገኙናላችሁ። እንድትከታተሉን በድጋሚ ጋብዛለሁኝ። አሁን ወደ ዕለቱ አብይ ርዕስ እንላለን። በአማራ ክልል ግጭት በቀጠለባቸው አካባቢዎች ለ9 ወራት ያህል ትምህርት በመቋረጡ በተማሪዎች ላይ ያለዕድሜ ጋብቻን ጨምሮ ሌሎች ለማህበራዊ ቀውሶች ሊዳርጉ የሚችሉ ጎጂ ልማዶችን ያስከተለ እንደሆነ የአሜሪካ ድምጽ ያነጋገራቸው ወላጆችና መምህራን እንዲሁም የአካባቢው ባለስልጣናት ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ ባለፈው ሳምንት አርብ ባወጣው መግለጫ በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። አስቴር ምስጋናው ተጨማሪ አላት።
በሰሜን ጎጃም ዞን አዴት ከተማ ነዋሪ መሆናቸውን የገለጹልንና የደህንነት ስጋት ስላለባቸው ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ላለፉት 9 ወራት በአካባቢው ትምህርት በመቋረጡ ተማሪዎች ተገቢ ያልሆነ ቦታ እንዲውሉ አስገድዷቸዋል ብለዋል። ተማሪዎች በትምህርት ገበታቸው ላይ አለመገኘታቸው ወላጆች በልጆቻቸው የወደፊት ዕጣ ፈንታ ላይ ተስፋ እንዳይኖራቸው ማድረጉን የገለጹት እኚሁ ግለሰብ ያለዕድሜ ጋብቻን ጨምሮ ሌሎች ማህበራዊ ቀውሶች እየተፈጠሩ እንደሆነ አመልክተዋል።
ትምህርት ባለመከፈቱ ያው ተማሪዎች ሴቶች ያለዕድሜያቸው ወደ ጋብቻ ገብተዋል። አሁንም ያለዕድሜዋ ነው የምድራት። አሁን ልድር ነው ማክሰኞ።
ስንት ዓመቷ ነው?
14 ዓመቷ ነው። አካባቢውም ያለው ህብረተሰብ አስቸገረ። እንደ ጓደኞቿ በቃ ዳሯን እዛ ብትለፋ ይሻላል፣ በቃ ታሁን በኋላ ነገውን አርቆ ማሰብ አልተቻለም። ሁሉም ተስፋ ቆራጭ ሆኗል። በቃ በአሁኑ ሰዓት ያልተዳረ የለ። አሁን ገጠሩ አካባቢ ያሉት እንኳ እኛ ልጆች በሙሉ ተድሯል ማለት ትችላል። የተዳሩ የስምንተኛ ክፍል ተማሪዎች፣ የሰባተኛ ክፍል ተማሪዎች ናቸው ሴቶች በአብዛኛው። ወንዶችም እንዲህ የሚያገቧቸውም ይሄ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል የሆኑ ናቸው። በጣም በጣም ማህበራዊ ቀውስ ተፈጥሯል።
በምስራቅ ጎጃም ዞን ማቻከል ወረዳ የአማኔል ከተማ ነዋሪ የሆኑትና ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል ያሉን አንድ መምህርም በግጭቱ ምክንያት የመምህራን ደሞዝ ባይቋረጥም ትምህርት ግን በመቆሙ ተማሪዎች ማህበራዊና ስነ ልቦናዊ ቀውሶች እየገጠሟቸው ነው ብለዋል።
መንግስት ግቡ እያለ 2-3 ጊዜ ለማድረግ ሞከረ፣ መምህራንንም ለመናገር ተሞከረ። ነገር ግን ባለው ኮንዲሽን ሁኔታ በጸጥታው ጉዳይ የመማር ማስተማር ድረስ እስካሁን ድረስ ይኸው 9 ወር ሙሉ ተማሪዎቹም የቤታቸው ስራ አጥ ሆነው በእያንዳንዱ አእምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው ለዚህ ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው እና የማር ማስተማር ስራ እስካሁን ድረስ ምንም አይነት እንቅስቃሴ እንደሌለ ነው።
የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት በመህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። በልዩ ልዩ ዞኖች የሚገኙ ወደ 300 የሚደርሱ ትምህርት ቤቶች ጉዳት ደርሶባቸዋል። ሌሎች 350 ትምህርት ቤቶች ደግሞ አገልግሎት አይሰጡም ብሏል ኦቻ በሪፖርቱ። እንደ ሪፖርቱ በመስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89% የሚሆኑት ተዘግተው ይገኛሉ። በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35% የሚሆኑት ከትምህርት ገበታ ውጪ መሆናቸውንም የኦቻ ሪፖርት ጠቁሟል። በደቡብ ጎንደር ዞን ፋርጣ ወረዳ ሳርና ቀበሌ አስተዳዳሪ አቶ ዳኘው ካሴ በቀበሌውና በዙሪያው ያሉ አካባቢዎች ባለፈው አመት በተቀሰቀሰው ግጭት ምክንያት የተቋረጠው ትምህርት እስካሁን ባለመጀመሩ ተማሪዎች ለጎጂ ልማዳዊ ድርጊቶች እንደተጋለጡ ተናግረዋል።
በግጭቱ ምክንያት ገጠር ያሉት ቆመዋል። ያለኝ ገብቻ ግን በትምህርት ተስፋ እየቆረጠ እየደረ ነው።
በአማራ ክልል ካለፈው አመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን ለአማራ ሚዲያ ኮርፖሬሽን የተናገሩት የክልሉ ትምህርት ቢሮ የጽፈት ቤት ኃላፊ ደግሰው መለሰ በትምህርት ዘመኑ መጀመሪያ ላይ 6.2 ሚሊዮን ተማሪዎችን ለመመዝገብ ቢታቀድም መመዝገብ የተቻለው 3.6 ሚሊዮኑ ብቻ እንደሆነ ገልጸዋል። ከ3000 በላይ ትምህርት ቤቶች ተዘግተው መቆየታቸውን የገለጹት የትምህርት ጽፈት ቤት ኃላፊው አሁን አንጻራዊ ሰላም ባለባቸው አካባቢዎች 364 ትምህርት ቤቶች ተከፍተው የመማር ማስተማር ሂደቱ መቀጠሉን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ተከታትላችኋል። አሁን ደግሞ የትንታኔ መጽሔት ይቀጥላል። የትንታኔ መጽሔት የመጀመሪያ ቅንብራችን የመምህራን ደሞዝ በመከፈሉ በወላይታ ዞን የተቋረጠው ትምህርት ተጀምሯል የሚለውን ነው። በደቡብ ኢትዮጵያ ክልል ወላይታ ዞን ላለፉት ሁለት ወራት ገደማ ታጉሎ የቆየው የመምህራን ደሞዝ በመከፈሉ የተቋረጠው የመማር ማስተማር ሂደት መቀጠሉን የክልሉ መምህራን ማህበር አስታወቀም። የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ ችግሩ ተፈጥሮባቸው የነበሩት የአንድ ከተማ አስተዳደርና የ20 ወረዳዎች ትምህርት ቤቶች ሙሉ በሙሉ ወደ ስራ መመለሳቸውን ለአሜሪካ ድምጽ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁን። በደቡብ ኢትዮጵያ ክልል በወላይታ ዞን ውስጥ የሚያስተምሩ የአካባቢ ሳይንስ መምህር ለሁለት ወር ያህል የታጎለባቸው ደሞዝ ባለፈው ሳምንት አርብ ሚያዝያ 19 ቀን 2016 ዓ.ም ተመረጠ በመከፈሉም ከሚያዝያ 5 ቀን 2016 ዓ.ም ተመረጠ አንስቶ ተቋርጦ የቆየው ትምህርት መቀጠሉን በስልክ ለአሜሪካ ድምጽ ተናግሯል።
ከላንሳኛው ያው የተወሰነ ለውጥ አለ። በእርግጥ ሙሉ መምህራን አልመጡኝ። ተማሪዎችም ያው በባለፈው ሳምንታት ተዘናብተው ስለነበር ሙሉ አልመጡም። የኔም ጠራበት ያው ጀምሯል፣ ግን ሙሉ መምህራን ሙሉ በማለች አልመጡም። ያው የመረጃ ፍሰቱን በአግባቡ አልደረሳቸውም ብዬ ነው ማስብ።
መምህራን ወደ ስራቸው የተመለሱት የሁለት ወር ደሞዛቸው በከፍልና ሙሉ በሙሉ በመከፈሉ መሆኑን ስማቸውን እንዳንጠቅስ ጠየቁን ሌላ መምህር ገልጿል።
ያኔ ደሞዝ እንደገባ በሌሊቱ ወተን ወደ ተግባር ላይ ነን ያለ ነው። ግን አሁንም መንጠባጠቦች እንዳሉ ነው። ተማሪ 100% ባይገባም ወላይታ ውስጥ ቅርብ ክልላችን ውስጥ ካሉ መምህራኖች መጥቶ ስራ ጀምሯል። አሁን ለጊዜ
ደሞዛቸው ለሁለት ወራት ያህል መቋረጡ መምህራኑም ለከፋ ኢኮኖሚያዊ ስነ ልቦናውና ማህበራዊ ቀውሶች እንዳጋለጣቸው መናገራቸውን ባለፈው ሳምንት ሐሙስ በዘገባችን ማስደመጣችን ይታወሳል። አሁንም ችግሩ በዘላቂነት ለመፈታቱ ጥርጣሬ እንዳላቸው ያሸሸጉት መምህራኑም የባከነውን የትምህርት ሰዓት ለማካካስ ተግተው እንደሚሰሩ ለአሜሪካ ድምጽ ተናግሯል።
እኛም ብንሆን ባይዘን የምንፈልገው ምንድነው እንደዚህ ጋር የተፈጠርክበትን ማህበረሰብ ማገልገል ግድ ይላል። የተማርከው በሙያ ማገልገል ግድ ይላል። ለዚህ ደግሞ ሞራላችን እንዳይሰበር፣ በዚህ አይነት ነገር እንዳይከሰት ዘለቄታ ባለው መልክ ነገሩ የሚፈታበት አግባብ ቢኖርና ቢመጣ ደስ ይለናል እና ሌላ ድጋሜ ደግሞ እንዳይነገር ባይከሰት እኛም ከተማሪዎቻችን ጋር መልካም ግንኙነት ኑሮን ኃላፊነታችን በአግባቡ ብንወጣ ሞራላችን ባይሰበር ቤተሰቦቻችን ያደረጉ የምንጥያቄ ነው። ያው
የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዝዳንት አቶ አማኑኤል ጳውሎስ የመምህራኑ ውዝፍ ደሞዝ መከፈሉን ለአሜሪካ ድምጽ በስልክ አረጋግጧል። የመማር ማስተማር ሂደቱ በተቋረጠባቸው ሁሉም ትምህርት ቤቶች ትምህርት መቀጠሉን ተናገሩት አቶ አማኑኤል። ችግሩ የተፈታው ግን በግዚያውነት መሆኑን ጠቁሟል። መሰል ችግር በተደጋጋሚ እየተፈጠረ ከቀጠለም በተማሪዎች ውጤት ላይ አሉታዊ ጫና እንደሚያሳድር ያመለከቱት ፕሬዝዳንቱ ዘላቂ መፍትሄ እንዲፈለግለት አብክረው ጠይቋል።
ደሞዝ የሚከፈለው የ2017 በጀት በብድር እየመጣ ነው የተከፈለው እና ክልል መንግስትም ትምህርት ቢሮም ጭምር በዚህ ጉዳይ ላይ ዘላቂ መፍትሄ እንዲኖር ግፊት ካልተደረገ በስተቀር ክልሉ ነው ገንዘብ የሚልከው። ሲለክ ደግሞ ተገቢ የሆነ ግብር እየተሰበሰበ እንዳልሆነ ነው እነሱ የሚገልጹት። እንደገናም ደግሞ ከዛሬ 9-10 ዓመት በፊት የማዳበሪያ ዕዳ ክልሉ ያለበትን ዕዳ እየተቆረጠባቸው እንዳለና በቂ የሆነ ካሽ እጥረት እንዳላቸው ነው የሚገልጹት እና እስከተ ወረዳዎች ወላይታ ላይ ብቻ አይደለም በሌሎች ወረዳዎችም ደሞዝ በአግባቡ እንዳይከፈል ዋና የሚያደርገው የካሽ እጥረት አለ እያሉ ነው የሚሉትና በተለይ ከፌዴራል መንግስት ይሁን ከክልሉ ችግር ይሁን እዚህ ላይ ዘላቂ መፍትሄ ሊኖር ይገባል። ምክንያቱም አሁን ዘንድሮ 8 ያክል ተፈታኝ ተማሪዎች አሉ፣ 6 ያክል ተማሪዎች ተፈታኝ ተማሪዎች አሉ። ግዛዊ እንደገናም ደግሞ ሀገር አቀፍ 13 ያክል ገዛዊ ፈተና ተፈታኞች በአግባቡ የትምህርት ስራውን ካልተከታተሉ እና መምህራንም ደግሞ በአግባቡ የመማር ማስተማሩ ስራ ካልሰሩ በተማሪ ውጤት ላይ በጣም አሉታዊ ተጽዕኖ ነው የሚፈጥረው እና ከሌላ ሀገር ተረካቢ የሆነ ዜጋ ችግር ላይ ስለሚያደርግ እዚህ ላይ ሁሉም ባለ ድርሻ አካላት መንግስት እንዳንተ ዘላቂ የሆነ መፍትሄ እንዲገኝ ጥረት ማድረግ አለብን የሚል ሰምናለን።
በዞኑ በሚገኙ 6 የከተማ አስተዳደሮችና 17 ወረዳዎች ውስጥ 16,753 መምህራን የሚገኙ ሲሆን የደሞዝ ክፍያ ችግር ያጋጠመው በአንድ የከተማ አስተዳደርና በ20 ወረዳዎች ውስጥ እንደነበረም የመምህራን ማህበሩን ፕሬዝዳንት ዋቢ አድርገን መዘገባችን ይታወሳል። በተመሳሳይ በዚህ በወላይታ ዞን ደሞዝ ያልተከፈላቸው ሌሎችም የመንግስት ሰራተኞች ከውዝፍ ደሞዛቸው ውስጥ 70% የሚሆነው መከፈሉን ለአሜሪካ ድምጽ ተናግሯል። የወላይታ ሶዶ ዞንን ጨምሮ በደቡብ ኢትዮጵያ ክልል የሚስተዋለው የደሞዝ ክፍያ ችግርና የበጀት እጥረት ከአዲስ ክልል ምስረታ ጋራም የተያያዘ መሆኑም ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታዩ የትንታኔ መጽሔታችን ደግሞ ወደ ማላዊ ይወስደናል። በማላዊ በመንግስት መስሪያ ቤቶች የግዥ አፈጻጸም ስርዓት ውስጥ የሚታዩ ጉድለቶች ትኩረት እንዲሰጣቸው የምጣኔ ሀብትና የተጠያቂነት ተቋማት የአገሪቱ መንግስት አሳስበዋል። የማላዊ መሰረተ ልማት ፕሮጀክቶች የ2021 ዓመታዊ ሪፖርት በማላዊ መንግስት መስሪያ ቤቶች ውስጥ ተንሰራፍቷል ያለው ሙስና ዘርዝሯል። በተለይ በግንባታ ኢንዱስትሪ ዘርፍ ያለው ምዝበራ የከፋ እንደሆነ ጠቁሟል። ቺሙዌ ፓዳታ ከሊዮንጌ ያደረሰን ዘገባን አውላ ከበደ እንደሚከተሉ ያቀርበዋል።
ይህ ከበስተኋላ የምታዩት ምልክት በሚቀጥሉት 102 ኪሎ ሜትሮች ላይ በተዘረጋው መንገድ የተቆፋፈሩ ጉድጓዶች መኖራቸውን አሽከርካሪዎች ለማስጠንቀቅ የተዘጋጀ ሲሆን ይህም የሀገሪቱን ሰሜናዊ መካከለኛና ደቡባዊ ክፍሎች የሚያገናኘው M1 የተባለው ረጅሙ አውራ ጎዳና ነው። ይህም የሀገሪቱ አውራ ጎዳናዎች መሰረተ ልማት አሁን ያለበትን ደረጃ የሚያሳይ ነው። ማላዊ የማህበራዊ ኢኮኖሚ እድገቷን ለማቀላጠፍ የምትሻ ከሆነ የመንገዶች ጥገና ስራዎችን እንድታፋጥን ሲሉ የማህበራዊና የምጣኔ ሀብት ባለሙያዎች መንግስቱን የሚያበረታቱ ሐሳቦች ሲያቀርቡ መቆየታቸውን ዘጋቢያችን ቺሙዌ ጠቁሟል። መንገዶች ላይ የሚፈጠሩ ጉድጓዶችና ሌሎች ብልሽቶች የከተማ ህይወት የዕለት ተዕለት አጋጣሚዎች አብይ አካል ናቸው። ለአሽከርካሪዎችና ለተሳፋሪዎቻቸው ስጋት ከመደቀን ባለፈም ለሀገሪቱ ማህበራዊና ኢኮኖሚያዊ እድገት ማነቆ ከሆኑ ፈተናዎች ውስጥ ናቸው።
አሁን ያለው የመንገዱ ሁኔታ የተሽከርካሪዎችን ወጪና የትራንስፖርት ጉዞ የሚወስደውን ጊዜ የሚጨምርና አልፎ ተርፎም ተሽከርካሪዎች በሚጭኑት ጭነት ላይ ጉዳት በማስከተል ላይ ነው። በመሆኑም እየተበላሸ በመጣው የመንገዶቹ አያያዝ የተነሳ አሽከርካሪዎች በሊሎንጌ እና ካሱንጉ መካከል የሚያደርጉት ቀድሞ ከ2 ሰዓት ያነሰ ጊዜ ይወስድ የነበረው ጉዞ አሁን 3 ሰዓት ያህል ይወስድባቸዋል።
የምጣኔ ሀብት ባለሙያ በርታ ፊሪ የሀገሪቱ የመንገዶች መሰረተ ልማት በምጣኔ ሀብት እድገት ላይ ተጽዕኖ ማሳደሩን አጥብቀው ያስረዳሉ።
If we do have a good road infrastructure, what it entails is that the social and economic development can flourish so easily.
ጥሩ የመንገድ ትራንስፖርት መሰረተ ልማት ባለበት የማህበራዊና ኢኮኖሚ ልማት በቀላሉ ማበልጸግ ይቻላል። ምክንያቱም የመንገዶቹ መኖር የንግድ ልውውጥን በማነቃቃት አዳዲስ የገበያ እድሎችን ለመፍጠርና አዳዲስ ባለሀብቶችን የመሳብ አቅምንም ያጎለብታል።
የተጠያቂነትና የአሰራር ግልጽነት ክትትል አካላትም በመንግስት የግዢ ስርዓት ውስጥ የሚታዩ ጉድለቶችን በመጥቀስ ጉቦ መስጠት የሚችሉ ነገር ግን ብቃት የሌላቸው የኮንስትራክሽን ተቋማት ትላልቅ ኮንትራክቶችን ትላልቅ የሥራ ተቋራጮችን ይዋዋላሉ ሲሉ ይወነጅላሉ።
We have seen contracts being awarded to individuals who do not have even a single machinery, a single company. We have also seen
ስራው የሚሰራበት ማሽን ወይንም ስራውን ማሰራት የሚያስችል ብቁ የሆነ ድርጅት ለሌላቸው ግለሰቦች የተቋራጭ ስራዎችን ሰጥተናል። በመንግስት ባለስልጣናት እና የተቋራጭ ስራው በሚሰጣቸው ግለሰቦች መካከል በሚፈጠሩ ያልተገቡ ግንኙነቶች የተነሳ በቃታቸው የተጓደለ የመሰረተ ልማት ግንባታዎች እንዲካሄዱ ምክንያት ሆነዋል።
የሀገሪቱን መንገዶች ይዞታ አስመልክቶ እየጨመረ ለመጣውም ስጋት የትራንስፖርትና የህዝብ ስራ ሚኒስትሩ ጂኮብ ሃራ ፈጣን የመልሶ ግንባታ ተግባር ላይ ይውላል ሲሉ ለማላውያን ቃል ገብተዋል። ይህንኑ መሰረት በማድረግም የኮንስትራክሽን ኢንዱስትሪው ስራ ተቆጣጣሪ የማላዊ ብሔራዊ የኮንስትራክሽን ኢንዱስትሪ ምክር ቤት በነባር ፕሮጀክቶች ላይ የሚያደርገውን ክትትል ማሳደጉን አመልክቷል።
There are circumstances that lead to poor quality of infrastructure, one of which would be corruption.
ለመሰረተ ልማት ግንባታ ብቃት መጓደል ምክንያት የሆኑ ሁኔታዎች አሉ። ከነዚህም አንዱ ሙስና ሲሆን አንዳንድ ፕሮጀክቶች ገና ከጥንስሱ ለውድቀት ተዳርገዋል። ፕሮጀክቶቹ የተወጠኑበት መንገድ በራሱ ሰንካላ ሆኖ የሚገኝባቸውና አንዳንዴም በግዢ ሂደት ወቅት የሚደናቀፉባቸው አጋጣሚዎችም አሉ።
የተቆጣጣሪው ድርጅት በተጨማሪም ከብሔራዊ የኮንስትራክሽን ኢንዱስትሪ ደንቦች የተላለፉ የስራዎችን የግንባታ ስራ እንዲያቋርጡ ትዕዛዝ መስጠት ጀምሯል። ይህ በእንዲህ እንዳለም ተገልጋዮች አሁን ያለውን የመንገድ ይዞታ ለማስተካከልና አገሪቱ ያዘችውን ግዙፍ እቅድ ተግባራዊ ለማድረግ አስቸኳይ እርምጃዎች መወሰድ አለባቸው ይላሉ። ማላዊ በ2063 ባለዘርፈ ብዙ የትራንስፖርት ስርዓት ለመፍጠር እቅድ ይዛለች። ከቅዶቹም ዋናው ከተማና ገጠርን የሚያገናኙ መንገዶችን በጥሩ ሁኔታ የተጠበቁና የላቁ እንዲሆኑ ማድረግ ነው።
In the next few years we'll pick up, especially looking at the large projects such as roads.
በሚቀጥሉት ጥቂት አመታት ውስጥ ለመጠናቀቅ ወራትና አመታት የሚወስዱ በተለይም እንደ መንገድ ባሉ ትላልቅ ፕሮጀክቶች መሻሻልን እናያለን ብለን እናምናለን። ምክንያቱም ከመንግስት ከግሉ ዘርፍና ከልማት አጋሮቻችን ከፍተኛ ቁርጠኝነት በማይታችን ነው።
የዓለም ባንክ የትራንስፖርት መሰረተ ልማት ግንባታዎች ዘርፍ እንደ አውሮፓውያን የዘመን አቆጣጠር በ2023 ያደረገው ግምገማ ሪፖርት እንደሚያሳየው ማላዊ የኢኮኖሚ ልማቷን ለማንቀሳቀስ በ2025 ለመንገድ ፕሮጀክቶች የሚውል 8.6 ሚሊዮን ዶላር ያስፈልጋታል።
በመላ ዩናይትድ ስቴትስ የፍልስጤም ደጋፊዎች የተቃውሞ ሰልፍ ቀጥሏል ይላል ቀጣዩ ዘገባችን ደግሞ። በዩናይትድ ስቴትስ የዩኒቨርሲቲ አስተዳደሮች ማስጠንቀቂያዎችን ቢሰጡም የጋዛን ጦርነት በመቃወም በኮሌጆች ውስጥ የሚካሄዱ ሰልፎች እንደቀጠሉ ናቸው። የአሜሪካ ድምጽ ዘጋቢ ናታሻ ሞዝጎቫያ በሲያትል ዋሽንግተን ዩኒቨርሲቲ ድንኳን ተክለው ተቃውሟቸውን እያሰሙ የሚገኙ ተማሪዎችን ቃኝታ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
በዩናይትድ ስቴትስ ውስጥ በደርዘን በሚቆጠሩ የዩኒቨርሲቲ ካምፓሶች ውስጥ ድንኳኖችን በመትከል እየተካሄደ ያለው ተቃውሞ በጀመረበት ኮሎምቢያ ዩኒቨርሲቲ ፍልስጤምን ደግፈው ተቃውሞ የሚያሰሙ ሰላማዊ ሰልፈኞች ድንኳኖቹን እንዲያፈርሱ አለበለዚያ እንደሚታገዱ ከዩኒቨርሲቲው የተላለፈላቸውን ትዕዛዝ ጥሰው ተቃውሟቸውን ቀጥለዋል። ሱኤዳ ፖላት በዩኒቨርሲቲው የተማሪዎች አደራጅ ናት።
ተማሪዎችና ደጋፊዎች ለመበተን በሚደረገው ሙከራ አይደናገጡም። ምንም የጣሱት ህግ የለም። ይሄ እንቅስቃሴ ነው። እስከሚፈለገው ጊዜ ድረስ እዚህ ቦታ ላይ ይቀጥላሉ። ትልቅ ማህበረሰብ ነው ያለን። በጣም ጠንካራ ናቸው። በጉልበት እስኪያስነሱን ድረስም እንቆያለን።
በዩናይትድ ስቴትስ የምዕራብ ግዛት ሲያትል ከተማ በሚገኘው ዋሽንግተን ዩኒቨርሲቲ በጋዛ የሚካሄደው ጦርነት እንዲያበቃና ዩኒቨርሲቲው ከእስራኤል ጋር ያለውን ትስስር እንዲያቋርጥ የሚጠይቅ አዲስ ሰላማዊ ሰልፍ ድንኳኖችን በመትከል ተጀምሯል። በዩኒቨርሲቲው ግቢ ውስጥ የተተከሉት ድንኳኖች አዳዲሶች ሲሆኑ ለተቃዋሚዎቹ ነጻ ሳንዱች ተከፋፍሏል። ሰልፈኞቹ በየ20 ደቂቃው ኢንቲፋዳ የተሰኘውን ፍልስጤማውያን በእስራኤል ላይ የሚያካሂዱትን አመጽ የሚደግፉ መፈክሮች የሚያሰሙ ሲሆን አንዳንዴም በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን የሚያደርሱትን የየመን ሁቲ አማጽያንም ይደግፋሉ። ዩኒቨርሲቲው ቀደም ብሎ ሰላማዊ ሰልፈኞቹ ድንኳኖቻቸውን በተከሉበት ዘኳድ በተሰኘው የዩኒቨርሲቲው ግቢ አካባቢ ድንኳን መትከል አይፈቀድም የሚሉ ምልክቶችን አስቀምጦ ነበር። ማቲው ቻባውድ በዋሽንግተን ዩኒቨርሲቲ የሂሳብ ተማሪ ሲሆን ፕሮግሬሲቭ ከተሰኘው የተማሪዎች ማህበር ጋር በመሆን የተቃውሞ ሰልፎቹን ያስተባብራል።
አንድ የሆነ እንጨት መቆሙ ከፍልስጤማውያን ጋር በአጋርነት ከመቆም አያግደንም። ለማንኛውም ነገር ተዘጋጅተናል። ነገር ግን በመጨረሻ እስር የሚከተል ከሆነ እኛ በመረጥነው ምክንያት አይደለም። የዩኒቨርሲቲው አስተዳደር፣ የዋሽንግተን ዩኒቨርሲቲ ፖሊስ አካልና የሲያትል ፖሊስ ምርጫ ነኝ የሆነው። ያንን አደጋ ለመጋፈጥ ዝግጁ ነኝ።
አንዳንድ የዩኒቨርሲቲው መምህራን አስተዳደሩ ድንኳኖቹ እንዲተከሉ መፍቀድ አልነበረበትም ሲሉ ይከራከራሉ። ስቱዋርት ሪጅስ በዩኒቨርሲቲው የኮምፒውተር ሳይንስ መምህር ሲሆኑ የተቃውሞ ሰልፉ ፖሊስ ጣልቃ በሚገባበት ደረጃ ላይ እንደማይደርስ ተስፋ ያደርጋሉ።
ዩኒቨርሲቲው ራሱ የራሳችንን ፖሊሲዎች እንዲጥሱ መፍቀዱ አሳስቦኛል። ይሄ ኮንፌዴሬት ባንዲራዎችን የሚያውለበልቡና በአካባቢው የሚያልፉ ጥቁር ተማሪዎች ሊበሳጩ የሚችሉበት፣ የነጮች ሕይወት ዋጋ አለው የሚሉ ሰዎች የተከሉት ድንኳን ቢሆን የሚፈቀድ አይመስለኝም። ስለዚህ በተመሳሳይ ሕግ አድሏዊ አፈጻጸም እየተተገበረ ይመስለኛል። እስካሁን ያለው ሁኔታ ሰላም በመሆኑ ደስተኛ ነኝ። እንደዚሁ እንደሚቆይም ተስፋ አድርጋለሁ።
ቻባውድ እንደሚለው ሰላማዊ ሰልፈኞቹ ጥያቄያቸው እስኪመለስ ድረስ ተቃውሟቸውን ማሰማት ይቀጥላሉ።
The first is end of repression of pro-Palestinian students, staff.
በመጀመሪያ ደረጃ በፍልስጤም ደጋፊ ተማሪዎች፣ ሰራተኞችና መምህራን ላይ የሚደርሰው ጭቆና መቆም አለበት። ሁለተኛ፣ የዩኒቨርሲቲው ከእስራኤል ጋር ያለውን ትስስር ማቋረጥ አለበት። ሶስተኛው ደግሞ ከቦይንግ ጋር ያለው ግንኙነት መቋረጥ አለበት።
የአውሮፕላን አምራቹ ኩባንያ በዋሽንግተን ግዛት ከሚገኙ ፋብሪካዎች ጋር በመሆን በቅርቡ ኢራን በእስራኤል ላይ የተኮሰችውን የባለስቲክ ሚሳኤሎች በተሳካ ሁኔታ ያከሸፈውን ቀስት 3 የተሰኘ ጸረ ሚሳኤል ለማምረት ከእስራኤል ጋር ተባብረዋል። የእስራኤል ደጋፊዎች በበኩላቸው ተቃዋሚዎቹ ለምን የሐማስንና በጋዛ የተቀመጡትን ታጋቾች ጉዳይ እንደማያነሱ ይጠይቃሉ። ቻባውድ ምላሽ አለው።
ለታጋሽ ቤተሰቦች ትልቅ ሐዘን ይሰማኛል። እዚህ ዩናይትድ ስቴትስ ሆኜ ግን ማድረግ የምችለውን ማሰብ አለብኝ። እናም መንግስቴ ለእስራኤል ወታደራዊ እርዳታ በቢሊዮን የሚቆጠር ዶላር እየሰጠ መሆኑን አይቻለሁ።
ለተኩስ አቁም ከሚደረገው ጥሪ ጎን ለጎን ተቃዋሚዎቹ የረጅም ጊዜ መፍትሄ ብለው የሚያቀርቧቸው ጥያቄዎች ይለያያሉ። አንዳንዶቹ ሁሉንም ዜጎች እኩል የሚያይ ዲሞክራሲያዊ መንግስት እንዲመሰረት ተስፋ ሲያደርጉ፣ በተመሳሳይ ጊዜ ደግሞ የተቃውሞዎቹ አዘጋጆች የሚጠይቁትን የፍልስጤሞችን ከእስራኤል ነጻ መውጣት ያስተጋባሉ። ናታሻ ሞዝጎቪያ ከሲያትል ላደረሰችን ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የአሜሪካ የ2024 ምርጫ ይመለከታል። ባይደንና ትራምፕ ለሚሽጋን ድጋፍ ብርቱ ፉክክር ላይ ናቸው። በዳር ወር በዩናይትድ ስቴትስ የሚካሄደው የ47ኛው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ተፎካካሪ ዶናልድ ትራምፕ በዚህ ሳምንት ወደ ሚሽጋን አቅንተው የምረጡኝ ዘመቻ ሊያካሂዱ አቅደዋል። የማዕከላዊ ምዕራብ ዩናይትድ ስቴትሷ ክፍለ ግዛት ሚሽጋን የምርጫውን ውጤት ሊወስኑ ከሚችሉ በጣት የሚቆጠሩ ክፍለ ግዛቶች መካከል አንዷ ነች። የአሜሪካ ድምፁ ስካት ስተርንስ ከተከታዩን ሪፖርት አስተላልፏል። ቆንጅታዬ እንደሚከተለው ታቀርባለች።
እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው ምርጫ የሚሽጋን መራጮች ዶናልድ ትራምፕን መረጡ። ከአራት ዓመታት በኋላ ደግሞ ሚሽጋን ጆ ባይደንን መረጠች። በመጪው ህዳር ወር ላይ በሚካሄደው ምርጫ ደግሞ የሁለቱም ተፎካካሪዎች የምረጡኝ ዘመቻዎች ሚሽጋንን እናገኛለን ብለው ያምናሉ። ዶናልድ ትራምፕ የሚሽጋን አውቶሞቢል ኢንዱስትሪ ሰራተኞችን ድጋፍ ለማግኘት ጥረት እያደረጉ ሲሆን፣ እሳቸው እንደሚሉት የጆ ባይደን የታዳሽ ኃይል እቅድ በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ጨምሮ በሰራተኞች ላይ አደጋ ጋርጧል። ትራምፕ ነገ ረቡዕ ማዕከላዊ ሚሽጋን ላይ ይህንኑ መልእክት ሊያስተላልፉ አቅደዋል።
ወደ ሚሽጋን እንሄዳለን። እሱ በአውቶሞቢል ኢንዱስትሪው ላይ በሚፈጸመው ድርጊት ግዛቲቱን አውድሟታል። ሚሽጋን ውስጥ አንድም ሥራ አይተርፍም። የአውቶሞቢል ኢንዱስትሪ ሥራ አይኖርም። ይህንን በኤሌክትሪክ የሚሰሩ መኪናዎች መመሪያ የሚባል መሳቂያ መመሪያቸውን ይዘው ቻይናና ሌላም የተለያየ ቦታ እየዞሩ ናቸው።
ትልቁ የሚሽጋን የአውቶሞቢል ኢንዱስትሪ ሰራተኞች ማህበር ጆ ባይደንን እንደሚደግፍ አሳውቋል። ፖል ቶረንቴ የማህበሩ ተወካይ ናቸው፣ እንዲህ ይላሉ።
ዶናልድ ትራምፕ most likely has the support of big corporations in Michigan because they are the ones that actually hold the working
Donald Trump Michigan ያሉ ትላልቅ ኮርፖሬሽኖችን ድጋፍ ሳይገኙ አይቀሩም። ምክንያቱም ሰራተኛውን መደብ ጨቁነው ያዙት እነሱ ናቸው። ስለዚህ እሳቸው ሚሽጋኖች ይደግፉኛል ሊበሉ እንጂ የሚሽጋን ሰራተኛ ህዝብ አይደግፋቸውም። የሚደግፋቸው ከሚሽጋን ህዝብ 1% ብቻ ነው።
ጆ ባይደንም ይህንን መልእክት ነው በሰራተኛ ማህበር የታቀፉ ሰራተኞች አባወራ ቤተሰብ መራጮችን ለመያዝ እየተጠቀሙበት ያሉት። የኤንቢሲ ኒውስ የህዝብ አስተያየት ግምገማ እንደሚያመለክተው እነዚህ መራጮች አሁንም የሚደግፉት ጆ ባይደንን ነው። ነገር ግን የድጋፋቸው መጠን ከአራት አመታት በፊት ከነበረው አነስ ያለ ነው።
ዶናልድ ትራምፕ's vision of America is one of revenge and retribution. A defeated former president who sees the world.
የዶናልድ ትራምፕ የአሜሪካ ራዕይ የበቀልና አጸፋ የመመለስ ራዕይ ነው። ተሸንፎ የወጣው የቀድሞ ፕሬዝዳንት ዓለምን የሚያያት በማራላጎ አይን ነው። ለቢሊየነሮች ያጎበድዳል። በሰራተኛ ማህበራት የታቀፉ ሰራተኞችን ይንቃል።
ሌላው ሚሽጋን ላይ ጆ ባይደንን ሊጎዳቸው የሚችለው በተለምዶ የዲሞክራቶች ደጋፊ የሆኑ ነገር ግን ጋዛ ላይ በሚካሄደው ጦርነት እሳቸው እስራኤልን መደገፋቸውን የሚቃወሙ መራጮች ሊሆን ይችላል። የዲትሮይት የእስልምና ማዕከል ኢማም ኦመር ሱሌማን እንዲህ ሲሉ ያስረዳሉ።
He is intentionally, I think, pursuing a policy that is not only inhumane and
እንደሚመስለኝ ሆን ብለው ኢሰባይ ብቻ ሳይሆን የተለየ አቋም ይዛሉ ብሎ ተስፋ አድርጎባቸው የነበረውን ሰው በጠቅላላ ያስከፋ ፖሊሲ ያራመዱ ናቸው። ምርጫ 2024 ላይ ዋጋ ያስከፍላቸዋል።
የሚሽጋን አዳምስ ታውንሺፕ አካባቢ መራጮች ባይደን የፍልሰትን ጉዳይ በትክክል አላያዙትም፣ ድንበሩንም ሊቆጣጠሩ አልቻሉም ብለው እንደሚያምኑ የከተማዋ ያስተዳደር ኃላፊ ራንዲ ጆንሰን ይናገራሉ።
Look how many and I'm not saying this in a bad way, but look how many people came in.
ስንት ሰው እንደገባ ተመልከቱ። ይሄንን የምለው በክፋት አይደለም። ስንት ሰው ሳይታወቅ እንደገባ ተመልከቱ። ስንትና ስንት መጥፎ ሰው እንደገባ አስቡት። የትራምፕ ግንብ ይሄንን ሁሉ ሊያስቀር ይችል ነበር።
ዶናልድ ትራምፕ ሚሽጋኖች የባይደን ነገር ስልችት ብሏቸዋል እያሉ ነው።
This November the great state of Michigan is going to tell crooked Joe Biden.
ዳር ሲመጣ ታላቁ የሚሽጋን ህዝብ አታላዩ ባይደንን ተባራሃል ሂድ ከዚህ ይለዋል።
ባይደን በበኩላቸው የሰራተኛ ማህበራቱ ጥንካሬ በድጋሚ ለመመረጥ ይረዳኛል ይላሉ።
You're the best in the world. You know you had my back in 2020 and because of you I'm standing here as president of the United States.
እናንተ የዓለም ምርጦች ናችሁ። በ2020 ከጎኔ ቆማችኋል። በእናንተ ድጋፍ ይሄው ዛሬ የዩናይትድ ስቴትስ ፕሬዝዳንት ሆኜ እዚህ ቦታ ለመቆም በቅቻለሁ። ይሄ ሐቅ ነው። በእናንተ ድጋፍ ነው። አሁንም በ2024 በእናንተ ድጋፍ ዶናልድ ትራምፕን እንደገና ድል እናደርጋለን።
CBS News ባለፈው ሳምንት ያካሄደው የሚሽጋን መራጮች ያስተያየት ግምገማ በመራጭ ድጋፍ ረገድ ባይደን ትራምፕን በጠባብ ብልጫ እየመሯቸው ነው። ከዚህም ሌላ ከሚሽጋን መራጮች 2/3ኛው በዘንድሮ ፕሬዝዳንታዊ ምርጫ ድምጽ መስጠታቸውን ከአራት አመታት በፊት ለተካሄደው ፕሬዝዳንታዊ ምርጫ ተሰጥቶት የበለጠ ክብደት የሚሰጡት ጉዳይ መሆኑን አሳውቀዋል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን የመጀመሪያው ምዕራፍ ዝግጅታችን ይህን ይመስል ነበር። አሁን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳምንታዊ የትምህርት ዝግጅታችን ነው። በተማሪዎችን ሳምንታዊ የትምህርት ዝግጅታችን በተማሪዎች የምግብ በጀት እጥረት የወላይታ ሶዶና የዲላ ዩኒቨርሲቲዎች ውዝግብን የሚመለከት ነው። የወላይታ ሶዶና ዲላ ዩኒቨርሲቲዎች ተማሪዎች የሚቀርብላቸው ምግብ በአይነትም በመጠንም በጥራትም ከጊዜ ወደ ጊዜ መቀነሱን ለአሜሪካ ድምፅ ተናግረዋል። በትምህርታቸው ላይ አሉታዊ ተጽዕኖ ማሳደሩን አመልክተዋል። ዩኒቨርሲቲዎቹ ባለፈው ሳምንት በተናጠል በየግቢያቸው በለጠፏቸው ማስታወቂያዎች ለተማሪዎች ምግብ የሚያቀርቡበት በጀት ማለቁንም አስታውቋል። በአንጻሩ የአሜሪካ ድምፅ ያነጋገራቸው የሁለቱም ዩኒቨርሲቲዎች አመራሮች የበጀት እጥረት አላጋጠመንም፣ ችግር ቢኖር እንኳን ከፌዴራል መንግስት እየጠየቅን እየቀረበልን ነው ሲሉ የተማሪዎቹን አቤት አስተባብሏል። የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ አየለ ለተማሪዎቹ በቂ ምግብና አገልግሎት እያቀረብን ነው ብሏል። ተረጋግተው እየተማሩ ነው ሲሉም ተናግረዋል። የሐዋሳው ዘጋቢያችን ናታን ዘብዴዎስ ተጨማሪ ዘገባ አለው።
የወላይታ ሶዶ ዩኒቨርሲቲ ባለፈው ሚያዝያ 10 ቀን 2016 ዓ.ም. በተማሪዎች መመገቢያ አዳራሽ በር ላይ በለጠፈው ማስታወቂያ ለተማሪዎች ምግብ የሚያቀርብበት በጀት ሙሉ በሙሉ ማለቁን አስታውቋል። ማነቱ ከታወቀ ለደህንነቱና ለትምህርት ዋስትናው በመስጋት ስሙ በብዙሃን መገናኛ በይፋ እንዳይጠቀስ ለየጠየቀን የወላይታ ሶዶ ዩኒቨርሲቲ ተማሪ የምግብ በጀት ማለቁን በተመለከተ በቅጥሩ የተለጠፈው ማስታወቂያ ትክክለኛውን የተቋሙን አቋም የሚያሳይ ነው፣ ተማሪዎችም የግቢ ቆይታችንን በችግር ነው የምናሳልፈው ብሏል።
ዘንድሮ አመቱን ሙሉ ማለት ይቻላል በጀት ጥረት እየተባለ አልበላንም ማለት ይቻላል። አሁን ደግሞ ጭራሽ ማስጠቃ አወጡና አንድ ዛፎ ምናምን ነበር ተነጨቀን የነበር ምን ልበል፣ በግማሽ ነው በቃ የቀነሰው። ሁሌ ሽሮ ነው የምንበላው፣ ሁሌ ምንም ነገር በቃ ዜሮ ፎቅ ነበር። ስጋ አራት ቀን ነበር፣ አንድ ቀን ነው ጭቆናም እየደረሰብን ነው። አሁን ይህን መረጃ ራሱ ነው የተሰጠ። አሁን ብገኝ እኔ ቀጥታ ነው የምባረሩ።
ከዚህ በፊት ምን ነበር የምትበሉት?
ምስር ነበር፣ ጎመን፣ ፍርፍር አለ፣ ሩዝ አለ ምናምን። አሁን ግን ሽሮ ብቻ ነው።
ዩኒቨርሲቲው የምግብ በጀት እጥረትና የምግብ ጥሬ ዕቃ ዋጋ ንረትን በምክንያት ተጠቅሷል። በጀቱ ካለቀ ወራት መቆጠራቸውን በማስታወቂያው የለጠፈው ዩኒቨርሲቲው ተማሪዎች ትምህርታቸውን አቋርጦ እንዳይሄዱም በጀቱን ሲደጉም መቆይቱን አስረድቷል። በአሁኑ ወቅት ግን ችግሩ ከባድና ከአቅሙ በላይ በመሆኑም ለተማሪዎች በሚቀርበው የምግብ አይነት ላይ ማሻሻያ መደረጉን አመልክቷል። ተሻሽሏል የተባለው የምግብ አይነት ዝርዝር ከሚያዝያ 11 ቀን 2016 ዓ.ም. ጀምሮም ተግባራዊ እንደሚደረግ በተማሪዎች አገልግሎት ድን ጽፈት ቤት የተለጠፈው ማስታወቂያ ያመለክታል። በምግብ አይነቶች ላይ ለውጥ መኖሩን ጠቅሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የዩኒቨርሲቲ ተማሪዎች ግን ከፍተኛ የጥራት ችግር ያለበት ነው ይላሉ። ይህም በትምህርታቸው ላይ አሉታው ተጽዕኖ እንዳሳደረባቸው ሲሙና ማነቱ እንዳይጠቀሰ ጠየቀው ይኸው የወላይታ ሶዶ ዩኒቨርሲቲ ተማሪ ያስረዳል።
በጤናችን ራሱ አድጌ ነው በቃ ያን በልታ አምስት ደቂቃ ራሱ መቆየታ ጥራቱ ዜሮ ነው። በቃ ምን እንዲ የማረሚያ ቤት ምግብ ራሱን እንደዚህ የሚከብድ አይመስለኝም። በሁኔታ በጠዛኝ ነገር ነው። ግን እኛ ምንም አማራጭ የለንም፣ ወደኋላ ቀርተናል። ሌላ አንድ አመት ደግሞ ወደኋላ ከምንቀረው ውሃ በዳቦ ቢሆን እየጥና ልክ ሴሚስተር እንጨርስ ብለን ታግሰን ዝም ብለናል እንጂ እየሆነ ያለው ነገር በጣም ይከብዳል።
የዩኒቨርሲቲው ኮሚኒኬሽን ጉዳዮች ዲሬክተር አቶ ውብሸት ኤርሚያስ የምግብ አይነቱ ዝርዝር ወይም ሜኑ መቀየሩን አምነው ስለ በጀት ሁኔታው ግን መናገር አልፈለጉም። በጀቱ ቢያልቅ እንኳን በዚህ መልክ መገለጽ አልነበረበትም ሲሉ ዩኒቨርሲቲያቸው ጉዳዩን ያስታወቀበትን መንገድ ተችተዋል።
ምንም አይነት የበጀት ጥረትኛ አለ ብለን ኩፋ አላደረግንም። ያው መንግስት ለተማሪ በካርዳይ ወይም ደግሞ በአመት የሚያስፈልገውን የበጀት ብሬክዳውን ሰርቶ ያቀርባል አይደለም። በጥቅሉ ለሀገሪቱ ዩኒቨርሲቲዎች ያው በተማሪ ቅበላ መጠናቸው በሚቀበሉ ተማሪ ቁጥር ልክ ማለት ነው። በዛም ልክ ወላይታ የተመደቡለት ተማሪዎች ጥራት ያለውን ምግብ ወይም ደግሞ በሚፈልጉት አግባብ ወይም ደግሞ ተማሪን ለተማሪዎች በሚመጥን መልኩ ጥራት የጠበቀ ምግብ በማቅረብ ለመማር ማስተማር ሂደት እና አጠቃላይ የመማር ማስተማሩ ሂደት ተብሎ እንዲቀጥል የድርሻውን ኃላፊነትን ተቀብሎ እየተረሽ ታግባብ ነው ያለ እንጂ የበጀት እጥረት ወይም ደግሞ የሀብት ውስንነት አለብን ብለን እኛ ማንም ይፋ ያደረግነው ነገር የለም። ይፋ ማድረግም አይጠበቅብንም።
በዲላ ዩኒቨርሲቲ ቅጥርም በይዘቱ ተመሳሳይ የሆነ ማስታወቂያ መለጠፉን የአሜሪካ ድምፅ ያነጋግራቸው የዩኒቨርሲቲው ተማሪዎች ተናግሯል። ሲሙ በይፋ ከተገለጸም ከተቋሙ ሊባረር እንደሚችል ጠቅሶ አስተያየቱን ሰጠን ተማሪም በሚቀርብላቸው ምግብ እንደሚያዙና በተለይ ከሁለት ወራት ወዲህ ያለው ሁኔታ የከፋ ነው ሲላስረድቷል።
ቆይታል፣ በነገራችን ምግቡ ቆይታል፣ ግን ደግሞ በጣም እየተባሰ የመጣ በዙ እንደዛ ሁለት ወር መስሎ እንደዚህ አብዛኛውን ጊዜ በቃ ምግብ የሚቀርቦች አትክልት ነገር ናቸው። እነዚህ ክክ ምናምን ምስር ይባሉ ነገሮች ጠፋ። አትክልቶች ካን ምስር ክኮች ምናምን ቀሩና ጎመኖች ይቀራሉ። በዛ ላይ ዜፎር ከሳምንት ሶስቴ ነበረ፣ አሁን አንዴ ነው የሚሰጡ።
ይሁን እንጂ የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ አየለም የበጀት እጥረት ስለመኖሩም የተገለጠውን አስተባብሏል። በምትኩ ማስታወቂያውን ያለ ዩኒቨርሲቲው እውቅና ለጥፏል ያሉትን የዩኒቨርሲቲውን የተማሪዎች አገልግሎት ዲሬክተሩን ከኃላፊነት ማንሳታቸውን ፕሬዝዳንቱ ዶክተር ችሮታ አየለ አስታውቀዋል።
የበጀትን ጉዳይ አስመልክቶ እንደ ዩኒቨርሲቲ ተማሪዎቻችን ተረጋግተው ምግባቸውን የሚመገቡበት እኔ ድረስ የሚበቃ ተማሪዎች ተፈትነው እስኪሄዱ ድረስ የሚበቃ በጀት አለ። በጀት ሲገጥመንም ከንረቱ ጋር ተያይዞ ከኤክስፒ ገንዘብ ሚኒስቴር ተገቢውን መረጃ እያቀረብን ተጨማሪ በጀት እየተሰጠን እያስተናገድን ነው።
ማስታወቂያው በምን መነሻ እንደተለጠፈ ለማወቅ ከኃላፊነታቸው የተነሱትን የዲላ ዩኒቨርሲቲ የተማሪዎችን አገልግሎት ዲሬክተር አግኝተን ለማጣራት ያደረግነው ጥረት ልናገኛቸው ባለመቻሉም አልተሳካልንም። አስተያየቱን የሰጠን የዩኒቨርሲቲ ተማሪ ግን ሰሞን ቅሬታችንን ለማቅረብ ተቃውሞ ብናሰማም ታፍነን ገብተናል የሚለው አያይዘውም በምግብ አቅርቦቱ ከፍተኛ ችግር ያለ እንደሌለ ተደርጎ መነገሩ ተማሪውን ይበልጥ ያስቆጣው ነው ይላል።
ተማሪው ትንሽ አመጣጥቶ ነበር ማለት በምግብ ምክንያት ማለት ነው። ምግብ ሸሻል ምናምን ብሎ ትላንትና ሰፈውቶ ነበር የተወሰነ እንደየመረጡ ምናምን እና ሸሻል እና ሸሻል ምናምን ብለው እዛው ላይ በትንሹ አድቫይስ አድርገው ምናምን ነው። ተማሪው በጣም ስሜታዊ የሆነበት ምክንያት አንድና አንድ ማለት በየስ ፋስት ይያለ የምግብ አጥራት ይያለ እኛ የሆነ ምግብ እየተመገብን ይያለ ደግሞ ግቢ ወይ ደግሞ ፕሬዝዳንቱ የምግብ ጥረት የለብኝም ብሎ በመዋሸቱ በጣም ተማሪው ስሜታዊ ሆኖ ነበር።
ይህ በእንዲህ እንዳለ ሌሎችም ዩኒቨርሲቲዎች እንደ ዲላናም ወላይታ ሶዶ ዩኒቨርሲቲዎች ማስተዋቂያ በይፋ የለጠፉ እንጂ የምግብ አቅርቦቱ በአይነቱ መለወጡን የተለያዩ ዩኒቨርሲቲዎች ተማሪዎች ይናገራሉ። አንዳንድ ዩኒቨርሲቲዎች ደግሞ ችግሩን በይፋ ባያሳውቁም ተማሪዎች ትምህርታቸውን በአስቸኳይ አጠናቀው እንዲወጡ በሚል የተማሪዎችን የግቢ ቆይታ ቢያንስ በአንድ ሳምንት ወደፊት ማቅረባቸውን ተማሪዎች ለአሜሪካ ድምጽ ጠቁመዋል። ከዚህ የተነሳ በትምህርት አሰጣጡና የተለያዩ ምዘናዎች በመደራረባቸው ጭንቀት ውስጥ መግባታቸውን ተማሪዎች አመልክተዋል። በሰርቶ ማሳያና በተግባር ልምድ መማር የሚገባቸው ትምህርቶች መራግብሮችም በበጀት እጥረት መከነሳቸውን አስረድተዋል።
የአፓራንት ስፖር ራሱ አልተሰጠንም። ኮንስትሽ ምናምን ይሰጡ ነበር በጀት የለም ብሎ ለእኛ ልጅ አልሰጡንም። በራሳችን ብር ነው ተማሪውም እየወጣ ኮንስትሽ 2000 ብር እያወጣ በቃ ግቢው ምንም በቃ ማን እንደሚበለው ራሱ ብሩን አላት ግራም ያጋፋንም።
ይህን በተመለከተ የትምህርት ሚኒስቴርን አስተያየት ለማግኘት ለሚመለከታቸው የስራ ኃላፊዎች ተደጋጋሚ የስልክ ጥሪ ብናደርግም አንዳንዶቹ ባለማንሳታቸው ሌሎቹ ደግሞ በቀጠሯቸው ባለመገኘታቸው ምላሻቸውን ለማካፈል አልቻልንም። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ሽሮቶ አየለ ግን የመርሃ ግብር ለውጥ ሊደረግ እንደሚችል ጠቁመዋል። በዲላ ዩኒቨርሲቲና በወላይታ ሶዶ ዩኒቨርሲቲዎች በእያንዳንዳቸው ከ30,000 በላይ ተማሪዎች ትምህርታቸውን በመከታተል ላይ እንደሚገኙ የተቋማቱ መረጃዎች ያሳያሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀጣዩ ዝግጅታችን ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። የዛሬው ንግድና ምጣኔ ሀብት ዝግጅታችን የመንግስትን የውጭ ቅነሳ ፖሊሲን ይመለከታል። መንግስት እየተከተለ ያለው የውጭ ቅነሳ ኢኮኖሚያዊ ፖሊሲ ማህበራዊ ዘርፉን እየጎዳው መሆኑን የምጣኔ ሀብት ባለሙያዎች ይገልጻሉ። ነዳጅን ጨምሮ አብዛኛው ማህበረሰብ በሚጠቅሙ ዘርፎች ላይ ሲደረጉ የቆዩ ድጎማዎች መነሳትንም ለአብነት ያነሳሉ። የኢትዮጵያ መንግስት በበኩሉ ባለፉት 5 አመታት ምንም አይነት ሜጋ ፕሮጀክቶች እንዳልጀመረ በተደጋጋሚ ሲገልጽ ይደመጣል። ይህም በውጭ ቅነሳና የገንዘብ ፍሰቱን በማስተካከል የዋጋ ንረትን ለመገደብ ያለመ እንደሆነ አመላክቷል። የንግድና ምጣኔ ሀብት ዘገባው በዙሪያ ላይ ያተኩራል። ተከታተልን መልስ። ዓለም አቀፍ አበዳሪ ተቋማት ለሚሰጧቸው ብድሮች ከሀገራት ጋር በሚያደርጓቸው ድርድሮች ከሚያስቀምጧቸው የፖሊሲ ማሻሻዎች መካከል አንዱ የመንግስት ወጪ ቅነሳ እንደሚመለከት የምጣኔ ሀብት ባለሙያዎች ይናገራሉ። ይህም መንግስት በአመቱ ከሚይዘው በጀት በተወሰኑ ዘርፎች ላይ ቅናሽ ማድረግ ወይም ፕሮጀክቶችን ማጠፍ እንደማለት ነው። ኢትዮጵያን ጨምሮ ባላደጉ ሀገራት ይህን ፖሊሲ መተግበር ከጥቅሙ ይልቅ ጉዳቱ ያመዝናል የሚሉት የኢኮኖሚና ኢንቨስትመንት ባለሙያው አቶ ያሬድ ኃይለመስቀል የኢትዮጵያ መንግስት ይህንን የፖሊሲ አማራጭ መተግበር ጀምሯል ይላሉ። ነዳጅን ጨምሮ ድጎማ የተነሳባቸውን ዘርፎችንም ለዚህ እንደማሳያ አድርገው ይጠቅሳሉ።
አንደኛ ያው ሰብሲዳይዝ ማድረግ ድጋፍ ማድረግ ለደሃ መደገፍ መቆም አለበት የሚባለው አሁን የነዳጅ ማዳበሪያ የህክምና የትምህርት ቤት የምን የመሳሰሉት ነገሮች ናቸው እንግዲህ የሚጠቃለሉት በዚህ ውስጥ ማለት ነው። መንግስት በበጀት ይዞ የሚያስተዳድራቸው አሁን ዩኒቨርሲቲ ምናልባት ኢትዮጵያ ይሄ ሁሉ ተማሪ ተመርቆ ምን ያደርግላታል? ዩኒቨርሲቲዎችን ጥራት ይኖራቸው 50 ዩኒቨርሲቲ ኢትዮጵያ ምን ያደርግላታል? ተመርቆ የት ይሄዳል? ስለዚህ ቀንሱ የሚለው ነገር ይመጣል።
ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የሀገሪቱን ሁኔታ አስመልክቶ በሚሰጧቸው ማብራሪያዎች መንግስት ወጪ ቅነሳ ላይ አተኩሮ እንደሚሰራና የተጀመሩትን ከማጠናቀቅ ውጪ አዳዲስ ፕሮጀክቶች እንደማይጀምርም በተደጋጋሚ ሲገልጹ ተደምጠዋል። ይህም የመንግስትን ወጪ በመቀነስ የገንዘብ ፍሰቱን አስተካክሎ የዋጋ ንረቱን ለመገደብ ያለመ እንደሆነም ተገልጿል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ እንደዚህ አይነት የፊስካል ፖሊሲ እርምጃዎችን መንግስታት ኢኮኖሚን ለማረጋጋት ወይም እንደ ማነቃቂያ እንደሚወስዷቸው ይናገራሉ።
መንግስት ወጪ ቅነሳ አድርግ ያለው እያለ ነው እየሰማን፣ አንዳንድ ካፒታል በጀቶችን እንዳታጠፉ እየሰማን ነው። አዳዲስ ፕሮጀክቶች እንደማይጀምር በጀት አመት በቀጣይ ላይ ተመግቧል ሰምተነዋል። አዳዲስ ቅጥሮች እንደማይኖሩት፣ የመንግስት ቅጥር እንደማይኖረው ይህም ወጪ ቅነሳውን አቅጣጫ ያሳያል። መቀነሱ ምን ጥቅም አለው የሚለውን ካየን መንግስት የብድር የመክፈል አቅም ከፍ እንዲል ያደርገዋል። በነገራችን ላይ ወጪ በሚቀንስበት ጊዜ ይህ ምን ማለት ነው? ለምሳሌ እንድሮ 2016 በጀት ዓመት እስከ 25% አካባቢ የሆነው የብድርና የጦርነት በጀት ወይም መልሶ ማቋቋሚያ አይነት በጀት ተብሎ ነው። ይሄ ማለት ካፒታልም ወይም ከሪከረንት በጀት ትልቁን ድርሻ ወደዛ ወሰደው ማለት በጀቱን ወደ እዳውን እየከፈለ እንዲሄድ ያስችለዋል። ወጪዎች ቀንስኳል። ስለዚህ የባለፈው ዓመታት እንደዚያ ከፈለ ማለት የመበደር እድሉን ከፍ እንዲያደርግ ይችላል። ሌላኛው በአንድ ኢኮኖሚ ላይ ዋጋ ግሽበት ከፍ ብሎ እንዲታይ ከሚያደርገው አንዱ የመንግስት ወጪ ያለ ገባ ከሆነ ነው። ስለዚህ ይህንን የሚቀንስ ከሆነ ዋጋ ግሽበት ላይ የራሱ አስተዋጽኦ ሊያሳርፍበት ይችላል።
ይህ ፖሊሲ የዓለም አቀፍ አበዳሪ ድርጅቶች በሚያደርጓቸው ግፊቶች መንግስት ከተገበራቸው የፖሊሲ ለውጦች መካከል አንዱ ነው የሚሉት አቶ ያሬድ ኃይለማርያም ግን ጋናን ጨምሮ በበርካታ የአፍሪካ ሀገራት ተተግብሮ ውጤት ማምጣት ያልቻለ ነው ይላሉ። ይህ ወገብን አጥብቅ ወይም በአቅም ኑር የሚል ፖሊሲ ነው የሚሉት አቶ ያሬድ በተለይም ለሀገራቱ እድገት ወሳኝ የሆኑ እንደ ትምህርትና ጤና ያሉ ዘርፎችን የሚጎዳ እንደሆነ ይናገራሉ።
ወገብ ማጥበቅ እንግዲህ በብዙ ነገር ነው። ከሁሉ በጀት ላይ ማለት ነው በጀት የሚተዳደሩ ነገሮች ሲቪል ሰርቪሱ በጣም በሰፊ ነው። ታክስ የሚሰበስበው የሚያስተምረው መንገድ የሚጠብቀው ምናምን የሚለው በሲቪል ሰርቪሱ በፍርድ ቤቱ በምናምን ያለው ነገር መቀነስ ማለት ነው። በአድሚኒስትሬሽን አሁን አዲስ አበባ ተጀምሯል ፈተና ምናምን ምናምን እየተባለ የሚቀነስ ሰው አለ። እንግዲህ በመላው ኢትዮጵያ ያ ነገር ሲሆን ብዙ ሰው ስራ ያጣል ይለቃል ማለት ነው። አሁን ኦልሬዲ አንቀጥርም ተብሎ ተወስኗል። አቶ አህመድ ሸጄ በዘንድሮ ዓመት ያው ምንም በጀት አልተያዘም። አዲስ የታክስ ሰራተኛ፣ አዲስ አስተማሪ፣ የአዲስ ሲቪል ሰርቪስ በጀት አልተያዘም። አዲስ ግራጁዌቶቹ አልተገኙም። ስለዚህ ወደ ዩኒቨርሲቲዎቹ እንግዲህ ደግሞ ስቴት ደግሞ ትልቁ ቀጣሪ ኢትዮጵያ ውስጥ አንደኛው ቀጣሪ መንግስት ነው። ስለዚህ መንግስት ማይቀጥር ከሆነ ደግሞ ማስተማሩ ደግሞ ምን ይጠቅማል ነው። ጋና ተሞክረዋል፣ ብዙ አፍሪካ ሀገሮች ተሞክረዋል። በ90ዎቹ በ80ዎቹ ብዙዎቹ ኑሯቸው ከኖረበት ወደ ባሰ ነው የሄደው። ስለዚህ የዓለም የሶሻሊስት ፖሊሲ አይጠቅምም እኛ አይተነዋል። ግን ዝም ብሎ ደግሞ ደሃውን ጥሎ ደግሞ ሀብት ይፈጠራል እንደ ኢትዮጵያ አይነት የሚባለው የመሰላሉን ማንሳት ማለት ነው።
የዘንድሮን በጀት በተመለከተ በገንዘብ ሚኒስቴር የተዘጋጀው ሰነድ ላይ ባለፉት 3 ዓመታት በኮቪድ ወረርሽኝና በሰሜኑ የአገሪቱ ክፍል ባጋጠመው ጦርነት ምክንያት ተጨማሪ ወጪ ፍላጎት በመፈጠሩ ይህን ለማስተካከል ከተወሰደው ማሸጋሸግ ውጪ ለትምህርትና ጤና የተመደበው ገንዘብ በቂ እንደሆነ ያትታል። የካፒታል በጀት ግን እየቀነሰ መምጣቱን ያስረዳል። መንግስት ይህንን ወጪ ቅነሳ ያደረገው በአስገዳጅ ኢኮኖሚያዊ ምክንያቶች ነው የሚሉት ዶክተር አረጋ ሹመቴ በበኩላቸው አሁን ባለው አገራዊ ነባራዊ ሁኔታ ጉዳቱ ሊያመዝን እንደሚችልም ይናገራሉ።
መንግስት ራሱ ይሰራቸው የነበሩ ካፒታል በጀት ወጪ ተደርጎ ይሰሩ የነበሩ ትልልቅ ፕሮጀክቶችን አይሰራቸውም ማለት ነው። አንዳንዶቹም ተጀምረው ረዘም ላለ ጊዜም እንዲቆዩ ሊያደርጋቸው ይችላል፣ የካፒታል በጀቱ በሚቀንስበት ጊዜ። ስለዚህ ይሄ ኢኮኖሚውን ከማነቃቃት ይልቅ ማዳከም አይነት ነገር ያመጣል። በተለይ ደግሞ እንደ ኢትዮጵያ ኢኮኖሚ ባለ ምንድነው ልማታዊ መንግስት ይባል በነበረ መራ የነበረ ኢኮኖሚ አብዛኛው በኢኮኖሚ ላይ ደረግ የነበረው ኢንቨስትመንት ከመንግስት ወጪ ወይም ከመንግስት የሚደረግ ኢንቨስትመንት በነበረበት ኢኮኖሚ ላይ እንዲህ በጣም በፈጠነ መልኩ የመንግስትን ወጪ ወይም በጀት መቀነስ ኢኮኖሚው ላይ ከሚያስገኘው ጥቅም ይልቅ እንዲጎዳው ሊብስ ይበልጥ ይችላል። ፕሮጀክቶችን መፈጸም፣ ተጨማሪ ስራ እድል መፍጠር፣ ኢኮኖሚውን ማነቃቃት፣ እነዚህ ነገሮች ጥያቄ ውስጥ እየገቡ ይሄዳሉ ማለት ነው።
ከዚህ በፊት የሚተገበሩ የኢኮኖሚ ፖሊሲዎችን በተመለከተ የሚወሰኑ ውሳኔዎች ሀገሪቱ ላይ የፈጠሩት ችግር መኖር የተናገሩት ዶክተር አረጋ አሁንም እንዳይከሰት መጠንቀቅ እንደሚገባ ጠቁመው ሁሉም ወጪዎች ምርታማነትን ማሳደግ ላይ ስለመዋላቸው ማረጋገጥ አስፈላጊ መሆኑንም ይናገራሉ።
ወጪ መቀነስ ጥሩ ነገሮች እንዳሉት ሁሉ የራሱን ጉዳት ይችላል። በተለይ የኢትዮጵያን ኢኮኖሚ ሁኔታ ሴናሪዮ መመልከት ያስፈልጋል። እንዲህ በፈጠነ መልኩ ኢኮኖሚውን በሚታጠፍበት ጊዜ የራሱ የሆነ ትልቅ አደጋ ሊፈጠር ይችላል። ልክ ኢትዮጵያ ከኮማንድ ኢኮኖሚ ወይም እዝ ኢኮኖሚ ይባል የነበረው ወደ ገበያ መር ኢኮኖሚ ካጥፋ ወዲያውኑ የ90 ዲግሪ መታጠፍ አይነት ምትለው እንደመጣችው ሁሉ አሁን ዴቨሎፕመንታል ስቴት ወይም ደግሞ ልማታዊ መንግስት ይባል የነበረ ትልቁ ኢንቨስትመንት ከሱ ይመጣ የነበረ መንግስት ቀጥ ብሎ የሚያጥፈው ከሆነ ያንን የበጀት የወጪ አቅጣጫውን ኢኮኖሚው የሚኖረው መነቃቃት የሚኖረው የኢንቨስትመንት ስራ ፈጠራ በእጅጉ ሊቀንስ ይችላል። ፕራይቬት ሴክተሩ ይህን ጋፕ የሚሞላው ቢሆን ኖሮ ሰየው ወጪ መቀነሱ ጥቅሙ ከፍ ሊል ይችል ነበር። ግን ይህን በሚጠበቀው መልኩ ላይሆን ይችላል። ከዛ ውጭ ደግሞ መጠንቀቅ ያለበት መንግስት ማየት ያለበት ወጪውን መቀነስ ብቻም ሳይሆን ከየትኛው ወጪ ነው መቀነስ ያለበት አቴንሽን መስጠት ይቻላል። በዚህ ረገድ የጦርነት ወጪ መቀነስ ቢችል፣ የግጭትና አለመረጋጋቶች የሚያስከትሉትን ወጪ መቀነስ ቢችል፣ ወጪም በትክክል ሪል ወጪውን ቀንሷል እንችላለን። ያችው ያለችው ወጪ ወደ ምርታማ ወደሆነ ወይም ፕሮዳክቲቭ ወደሚባለው የወጪ አቅጣጫ ትሄዳለች ማለት ነው።
አስር የበጀት ወራትን ባስቆጠረው 2016 ዓመተ ምህረት ከተበጀተው 801 ቢሊዮን ብር መካከል ለፌዴራል መንግስት መደበኛ በጀት ወጪ የተመደበው 370 ቢሊዮን ብር ነው። አብዛኛው ወጪም ለዕዳ ክፍያ፣ የአገር ደህንነትን ለማስጠበቅ፣ በጦርነቱና በተፈጥሮ አደጋ ምክንያት ለተጎዱ ዜጎች የዕለት እርዳታ ለማቅረብና ለአፈር ማዳበሪያ ግዢ ድጎማ እንደሚውል ሰነዱ ይገልጻል። ከአጠቃላይ በጀቱ ለካፒታል ወጪዎች የተመደበው በጀትም ካለፈው ዓመት የ6.7% ቅናሽ እንዳለው የገንዘብ ሚኒስቴር ባዘጋጀው የበጀት ሰነድ ላይ ተመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በቅርቡ ይፋ የሆነው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ዩናይትድ ስቴትስ ለነዚህ ሁሉን አቀፍ መብቶች ያላትን ቁርጠኝነት የምታሳይበት አንዱ መንገድ ነው ሲሉ የዲሞክራሲ የሰብአዊ መብቶችና የሰራተኛ ከፍተኛ ቢሮ ኃላፊ አምባሳደር ሮበርት ጊልክራይስት መናገራቸውን በመጥቀስ ርዕሰ አንቀጹ ሐተታውን ይጀምራል።
Even though our human rights are universal, they are far from universally respected.
ምንም እንኳ የእኛ ሰብአዊ መብቶች ዓለም አቀፋዊ ቢሆኑም በዓለም አቀፍ ደረጃ ግን የተከበሩ አይደሉም። ዩናይትድ ስቴትስ ለእነዚህ መብቶች መቆም ብዙውን ጊዜ አደገኛ መሆኑን ትገነዘባለች። በዓለም ዙሪያ ያሉ የሰብአዊ መብት ተሟጋቾች እና የሲቪል ማህበረሰብ መሪዎች ብዙውን ጊዜ የሁሉንም ሰው ሕይወት ለማሻሻል ሲሰሩ ትልቅ ስጋት ውስጥ ገብተው ነው። የእነዚህ ቡድኖች አባላትና ለሰብአዊ መብት መከበር የሚታገሉት ብዙውን ጊዜ ዛቻና ወከባ፣ እስራትና ጥቃት ይደርስባቸዋል።
መጪውን ስንመለከት አንድ ነገር ግልጽ ነው ያሉት አምባሳደር ጊልክራይስት በመከላከያና የሰብአዊ መብቶች ድጋፍ ላይ የዩናይትድ ስቴትስ ዓለም አቀፋዊ አመራር እንደ ሁልጊዜ ሁሉ አስፈላጊ ነው ብለዋል። ያንዳንዱን አገር የሸፈነው የሰብአዊ መብቶች ሪፖርት ተአማኒ፣ በጥንቃቄ የተረጋገጠ ዘገባ ያቀርባል። ኢራንን ጨምሮ በሁሉም የዓለም ማዕዘናት ውስጥ ያሉትን የሰብአዊ መብት ሁኔታዎችን ለመመልከት ለዓለም ግልጽ የሆነ መስኮት ይሰጣል ሲሉ አምባሳደር ጊልክራይስት አብራርተዋል።
In 2023, Iran's dismal human rights record continued to deteriorate.
በእንደ አውሮፓውያን አቆጣጠር 2023 የኢራን አስከፊው የሰብአዊ መብቶች አያያዝ እያሽቆለቆለ ሄዷል። አገዛዙ በሃይማኖታዊና አናሳ የጎሳ ቡድኖች አባላት፣ የሰብአዊ መብት ጠበቆች፣ ጋዜጠኞችና የሲቪል ማህበረሰብ ተሟጋቾችን ኢላማ ማድረጉን አጠናክሮ ቀጥሏል። ከሴቶች ጋር በተያያዘ ያለው ሁኔታም እንዲሁ እየተባባሰ ሄዷል። ኢራናውያን ሴቶች አስገዳጅ የሆነውን የአለባበስ ሕግ በጣሱ ሰዎች ላይ የሚደርሰውን ቅጣት ተገን ያደረገ መድሎ ገጥሟቸዋል።
አምባሳደር ጊልክራይስት በመቀጠል ብዙ የኢራናውያን ሴቶችና የሰብአዊ መብት ተሟጋቾች ስለ እንቅስቃሴያቸው ተጨማሪ የእስር ቅጣት ተቀብለዋል፣ እነሱም እስር ቤት ውስጥ ይቆያሉ ብለዋል።
The authorities continue to detain, sentence, and execute people in an effort to suppress.
ባለስልጣናቱ ማሻ አሚኒ በስነ ምግባር ፖሊሶች ቁጥጥር ስር በነበረችበት ወቅት ከተገደለች በኋላ የተጀመረውን ሰላማዊ ተቃውሞ ለማፈን ሰዎችን ማሰር፣ መቅጣትና መግደላቸውን ቀጥለዋል።
እንደ አውሮፓ አቆጣጠር በ2022 የተከሰተውን አመጽ ተከትሎ ከቅርብ ጊዜ ወዲህ ከተወሰደው እርምጃ ጀምሮ የኢራን ባለስልጣናት ለሚያደርሱት የሰብአዊ መብት ረገጣ ተጠያቂነትን ለማበረታታት የውጭ ጉዳይ ሚኒስቴር የቪዛ ገደቦችና ኢኮኖሚያዊ ማዕቀቦችን ጥሏል ሲል ርዕሰ አንቀጹ አትቷል። በመጨረሻም አምባሳደር ጊልክራይስት የጠላቶቻችንና አጋሮቻችንን የሰብአዊ መብቶች አያያዝ ሁኔታ ወደ ብርሃን በማምጣትና የመብቶቹን መከበር ለማሻሻል የሚሰሩትን የሰብአዊ መብት ተሟጋቾችና የሲቪል ማህበረሰብ ቡድኖች ከራስ ወዳድነት ነጻ የሆነ ጥረትን ከፍ ከፍ በማድረግ ዩናይትድ ስቴትስ እነዚያ መብቶች ለሁሉም ሰው በተሻለ ሁኔታ የሚጠበቁበት ዓለም እንዲፈጠር አስተዋጽኦ እያደረገች ነው ሲሉ መናገራቸውን በመጥቀስ ርዕሰ አንቀጹ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን የምሽት ዝግጅቶቻችን እነዚህን ይመስሉ ነበር። ብራናይሉ በስቱዲዮ ከነበር የፕሮግራሙ አናዘጋጅ ደግሞ ጽዮን ግርማ ነበረች። አስማማየ ነው እሽት ያስተናግድኳችሁ። ከእናንተ ጋር ቆይታ አደረኩኝ። መልካም ምሽት እንላችሁ። Thank you.